Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በኛ አካባቢ ኦሮሚያ ውስጥ ባሉት በተለያዩ ቦታዎች ናቸው። በአጠቃላይ ኦሮሚያ ውስጥ ነው ማለት ይቻላል። እንቅስቃሴው እንደዛ ነው ያለው ከአካባቢ በሚደርሱ ኢንፎርሜሽን።
አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር ናቸው። በተለያዩ የኦሮሚያ ክልል ከተሞች የተጠራውን የአምስት ቀናት የስራ ማቆም አድማ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በምሽቱ ዲሞክራሲ በተግባር በሁለተኛው አጋማሽ ይቀርባል።
ሮም ውስጥ በጥገኝነት የሚኖሩ ከ800 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ በሀገሪቱ ፖሊሶች ተገደው እንዲወጡ ተደርጓል። ይህም በዘገባ ዝግጅታችን ተካቷል።
ሳምንታዊው ቅንብሮች፣ አሜሪካና ሕዝቧ፣ እንዲሁም ሴቶችና ቤተሰብ ለዕለቱ ከተሰናዱ ልዩ ልዩ ፕሮግራሞች ጋር በርከት ያሉ ዘገባዎችና ቅንብሮችን አክለው ይቀርባሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ነሐሴ 17 2009 ዓ.ም አስተናጋጆች አሉላ ከበደና
ቆንጂት ታየንን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። የስርጭት መሐንዲሱ ከርትስ ባይነም። አብረናችሁ እስከ 4 ሰዓት ድረስ እናመሻለን። በቅድሚያ የሰዓቱ የዓለም ዜና። በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የስራ ማቆም አድማ ዛሬ መጀመሩ ተገለጸ። በዚህም ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡ ተነግሯል። ከዜናው በኋላ በአብይ ርዕስ ዝርዝሩን እናቀርባለን።
በተባበሩት መንግስታት በረሃማነት እንዳይስፋፋ የሚሰራ ቢሮ ከዓለም አቀፍ መጪው ጊዜ ከተባለ ምክር ቤት ጋር በመተባበር ደረቃማ አካባቢዎችም በልማት ህዝቧ ምግብ ማምረት እንዲችሉ ፖሊሲ ነድፋ ተግብራለች ሲል የኢትዮጵያውያን የትግራይ ክልል የወርቅ ሜዳሊያ መሸለሙ ተገለጸ። የትግራይ ክልል ለዚህ ሽልማት የበቃው ለፍጻሜ ዙር እጩዎች ሆነው የቀረቡትን ብራዚል፣ ቻይና፣ አውስትራሊያ፣ ዮርዳኖስና ኒጀርን በማሸነፍ ነው ተብሏል። አካባቢውን ለልማት ለአመታት ትግራይ ውስጥ የተሰራው የአፈር ውሃ ጥበቃ ስራ በአሁኑ ጊዜ 1.2 ሚሊዮን ሄክታር መሬት በዛፍ መሸፈኑን፣ የደረቅ ኩሬዎች ውሃ ማቆራቸው፣ የአፈር መሸርሸር መቀነሱን፣ ህዝቡ እህል አምርቶ ራሱን መቀለቡንና ገቢውን መጨመሩን ዓለም አቀፍ የመጪው ጊዜ ምክር ቤት የተባለው ቡድን ያወጣው ዘገባ ይዘረዝራል። በትግራይ ክልል እርሻ ቢሮ ኃላፊ ዶክተር አትንኩት መዝገቡ ስለ ሽልማቱ ተጠይቀው ሽልማቱ ተጨማሪ አቅም ይፈጥርልናል ማለታቸውን ዘግቧል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የበጀት ቀውስ ቢመጣ ሚምጣ እንጂ ከሜክሲኮ ጋር በሚያዋስነው ድንበራችን ላይ በወሳኝነት አስፈላጊውን የሆነ አጥር እንደምገነባው ነው። በዘመቻዬ ወቅት የገባሁትን ቃል ለማክበርም ዝግጁ ነኝ ሲሉ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አስታወቁ። የፌዴራል መንግስቱን መዝጋት ቢኖርብንም እንኳ አጥሩ ይገነባል ሲሉ ፕሬዚደንቱ ትናንት ማክሰኞ ማታ አሪዞና ፊኒክስ ከተማ ባካሄዱት የምረጡኝ ዘመቻ መሰል ህዝባዊ ስብሰባ ላይ ነው የተናገሩት። አስከትለው ባለፈው ህዳር ድምፁን የሰጠኝ መራጭ የኢሚግሬሽን ቁጥጥር መርጧል ብለዋል። ለአጥር መገንቢያው የሚያስፈልገው ወጪ ግን በዩናይትድ ስቴትስ ምክር ቤት ነው መፈቀድ የሚኖርበት። ምክር ቤቱ ደግሞ በመጪው ጥቅምት የሚጀምረውን የቀጣዩን 2018 ዓመተ ምህረት የበጀት ዓመት የሚያስፈልገውን ወጪ ምደባ ገና አላጠናቀቀም። ዲሞክራት የምክር ቤቱ አባላት የአጥሩን መገንባት ሀሳብ ይቃወማሉ። በዚያም ምክንያት ፕሬዚደንቱ በትናንቱ ንግግራቸው እነዚህ አደናቃፊ ሁላ ብለዋቸዋል ዲሞክራቶቹን። ሚስተር ትራምፕ ፊኒክስ ከተማ ላይ ለደጋፊዎቻቸው ባደረጉት በትናንቱ ንግግራቸው በጋዜጠኞች ላይም በተደጋጋሚ የዘለፋ መዓት አውርደዋል። ከሃዲዎች፣ መጥፎ ሰዎች፣ ሀገራችንን የማይወዱ ሲሉ ነቅፈዋል ጋዜጠኞችን። በቅርቡ ከቻርለትስቪል ቨርጂኒያ ሁከት ተከትሎ ኒዮናዚዎች፣ የነጭ የበላይነት አቀንቃኞችና ኩክለክስ ክላን የሚባለውን ቡድን በመንቀፍ የሰጧቸውን መግለጫዎች በትናንቱ ንግግራቸው የደገሙት ፕሬዚደንት ትራምፕ ሕይወት ለጠፋበት ሁከት ሁለቱም ወገኖች ተጠያቂ ናቸው ያሉትን ግን አልደገሙትም። ከፕሬዝደንቱ ጋር የተጋጩትና በትናንቱ ስብሰባ ያልተገኙትን ሁለቱን የአሪዞና ክፍለ ግዛት ሪፑብሊካን ሴኔተሮች ጃን መኬንንና ጄፍ ፍሌክን ሚስተር ትራምፕ ስማቸውን ሳይጠሩ ነቅፈዋቸዋል። ሚስተር ትራምፕ በፕሬዝደንታዊ ምርጫው በአሪዞና ክፍለ ግዛት ተቀናቃኛቸው የነበሩትን ሂለሪ ክሊንተንን በ3.5% የድምፅ ብልጫ ነበር ያሸነፏቸው። ትናንት ታዲያ በብዙ 10,000 የተቆጠሩ ደጋፊዎቻቸውና ተቃዋሚዎች ፊኒክስ መሃል ከተማ ጎዳናዎች ላይ ወጥተው ድምፃቸውን አሰምተዋል። ሚስተር ትራምፕ የዘመቻ ድጋፍ መሰል ስብሰባውን እንዳበቁ ፖሊሶች አዳራሹ ደጃፍ የተሰበሰበውን ሰልፈኛ ለመበተን አስለቃሽ ጋዝና ማስደንገጫ ተኩሷል።
በሌላ ተያያዥ ዜና የዩናይትድ ስቴትስ በቅርቡ በቨርጂኒያ የሻርልትስቪል ከተማ በነጮች የበላይነት አመለካከት አቀንቃኞች አራማጅነት ከተካሄደውና ሕይወት ካጠፋው ሰልፍ ተከትሎ በዘር ልዩነት ላይ የተመሰረቱ ወንጀሎችንና የጥላቻ ንግግሮችን ቦታ የላቸውም ስትል እንድታወግዝ የተባበሩት መንግስታት ድርጅት ተማጽኖ አቀረበ። እነኚህ ድርጊቶች ካልተወገዙ ግን ሁከቱ ይቀጥላል ሲልም የመንግስታቱ ድርጅት ስጋቱን አመልክቷል። የተባበሩት መንግስታት ድርጅት የዘር መድሎ መወገድ ጉዳይ ኮሚቴ ዛሬ ባወጣው መግለጫ በዩናይትድ ስቴትስ በዘር ላይ የተመሰረተው ሁከት እጅግ ከፍተኛ በሆነው የፖለቲካ ስልጣን ደረጃ በማያወላውል መንገድ ሳይወገድ ቀርቷል ሲል ከሷል። የተባበሩት መንግስታት ድርጅት መግለጫ በኒዮናዚ የነጭ ብሔርተኞች አቀንቃኞች በተደራጀው ሰልፍ ላይ ለተፈጠረው ሁከት የተጋጩትን ሁለቱንም ወገኖች ተጠያቂ በማድረጋቸው በሰፊው የተነቀፉትን የዩናይትድ ስቴትሱን ፕሬዚዳንት ዶናልድ ትራምፕን በስም አልጠቀሰም። የተባበሩት መንግስታት ድርጅት ይህን መግለጫ ያወጣው ከባድ ሁኔታዎችን በተመለከተ ብቻ መግለጫዎችን በሚያወጣበት የቅድሚያ ማስጠንቀቂያና የአስቸኳይ እርምጃ ጥሪ አሰራር ደንቡ መሰረት መሆኑም ታውቋል። የዓለሙ ድርጅት እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓ.ም ወዲህ ብሩንዲ፣ ኢራቅን፣ እስራኤልንና ጋያናን ጨምሮ በተለያዩ አገሮች ላይ እንዲህ አይነት መግለጫ ያወጣው 20 ጊዜ ብቻ መሆኑን ዜናው ጨምሮ አመልክቷል። ሚስተር ትራምፕ ትናንት አሪዞና ውስጥ ባደረጉት ቀደም ብሎ በተጠቀሰው ንግግር በጉዳዩ ላይ ተገቢውን ምላሽ ሰጥቻለሁ ሲሉ በድጋሚ ተከላክለዋል።
በአፍጋኒስታን ያሉ የዩናይትድ ስቴትስ የጦር አዛዦች በዚያች ሀገር በሚገኙ ባሉት ተጨባጭ ሁኔታዎች ላይ የተመሰረተ ውሳኔ መስጠት ይችሉ ዘንድ ፕሬዚደንት ዶናልድ ትራምፕ ይሁንታቸውን ሰጡ ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናገሩ። ያም ረጅሙን ጦርነት አስመልክቶ በዩናይትድ ስቴትስ በኩል ያለውን የአስተሳሰብ ሚዛን ይዞታ የሚቀይር መሆኑ ተመልክቷል። የውጭ ጉዳይ ሚኒስትር ቲለርሰን ዩናይትድ ስቴትስ በጦር አውድማ በሚገኝ ድል የምትደመድመው አይሆንም ብለዋል። በመጨረሻም በፕሬዝደንት ትራምፕ አስተዳደር ዘመን ተሻሽሎ የነበረው የዩናይትድ ስቴትስና የግብጽ ግንኙነት ዛሬ የሻከረ ይመስላል። ዩናይትድ ስቴትስ ለግብጽ የምትሰጠውን እርዳታ የሰብአዊ መብት ከበሬታ ስጋቶችን ጠቅሳ ቆርጣባታለችና ዩናይትድ ስቴትስ ወደ 100 ሚሊዮን ዶላር የሚጠጋ ምጣኔ ሀብታዊና ወታደራዊ እርዳታ ቀንሳለች ከግብጽ ላይ። በብድር መልክ ወደ 200 ሚሊዮን የሚጠጋ የምትሰጣትን ለወታደራዊ ጉዳዮች የሚውለውን ደግሞ አዘግይታባታለች። ግብጽ የዩናይትድ ስቴትስ ከፍተኛ እርዳታ ከምታደርግላቸው ሀገሮች መካከል አንዷ ስትሆን ከዩናይትድ ስቴትስ ባለስልጣናት እንደተሰማው እርምጃው የተወሰደው የሰብአዊ መብት ይዞታዋን ሳታሻሽል በመቅረቷ ሕዝባዊ ድርጅቶችና መንግስታዊ ያልሆኑ ድርጅቶች ላይ የምታደርገውን ጥብቅ ቁጥጥር ባለማላላቷ ነው። የግብጽ የውጭ ጉዳይ ሚኒስቴር ለበርካታ አስርት ዓመታት ስለዘለቀው የሁለቱ ሀገሮቻችን ስትራቴጂያዊ ትስስር ካለማወቅ የመነጨ ስህተት ሲል የዩናይትድ ስቴትሱን እርምጃ አጥብቆ ነቅፎታል። ዜናው እዚህ ላይ ያበቃል።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን ባለም ዜና የጀመረው መደበኛ ፕሮግራማችን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
በእለቱ አብይ ርዕስነት በኦሮሚያና በአማራ ክልል የተለያዩ አካባቢዎች የተካሄዱ የቤት ውስጥ መቀመጥ አድማዎችን የተመለከቱ ዘገባ ይቀርባል። ደርሶናል። ቆየት ብሎ ይቀርባል ነበር ቆንጂት፣ ደርሶናል። መግቢያውን ላሰማ። በኦሮሚያ ክልል በርካታ ከተሞች የንግድ ሱቆች ተዘግተው መዋላቸው ታወቀ። በአንዳንድ ከተሞች የሱቅ ባለቤቶች በግድ እንዲከፍቱ ተደርገዋል ተባለ ይላል የዕለቱ አብይ ርዕስ። ለዚህ የሥራ ማቆም አድማ መንስኤዎቹ ከአቅም በላይ ተጥሏል የተባለውን ግብር ጨምሮ የተለያዩ ፖለቲካዊና ማኅበራዊ የሕዝብ ጥያቄዎች እንደሆኑም የአሜሪካ ድምፅ ያነጋገራቸው ሰዎች ገልጠዋል። መለስካቸው አመሃ ዝርዝሩን ይዟል።
ቪኦኤ ከተለያዩ ምንጮች መረዳት እንደቻለው በአዲስ አበባ ከተማ አቅራቢያ ከሚገኙ የኦሮሚያ ከተሞች አንስቶ በደቡብ በሰሜንና በምዕራብ ኦሮሚያ በሚገኙ ከተሞች የንግድ ሱቆች ዛሬ ተዘግተው ውለዋል። አንዳንድ ስማቸው እንዳይገለጽ ያስጠነቀቁ የዓይን እማኞች እንደሚሉት ከሆነ የቡራዩ ከተማ ከማርያም ቤተ ክርስቲያን ድሬ እስከሚባለው ስፍራ ያሉት ሱቆች ተዘግተዋል። ምክንያቱን በትክክል ባያውቁትም የታክሲ አገልግሎትም ከአስኮ ወዲያ ማለትም ወደ ቡራዩ እንደሌለ ይናገራሉ። የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው የደረሳቸውን መረጃ መሰረት በማድረግ የንግድ ሱቆች ተዘግተው የዋሉባቸውን ከተሞች ዘርዝረውልኛል።
በየቦታው የሱቅ መዘጋቱ ጉዳይ ይደርሰንበታል። አሁን ለምሳሌ ቡራዩ ላይ፣ ነቀምቴ ላይ ሱቅ እንደተዘጋ፣ ሻሽማኔ ላይ ችግር እንዳለ፣ ደምቢዶሎ ላይ እንዳለ፣ ግንቢ ላይ፣ ዲዳሚ ላይ፣ ስንጫዋ ላይ እንዳለ፣ ሆሮ ጉድሮ አሁን ሻምቡ ከተማ በከፊል መዘጋቱን እና እነዚህን ሁሉ አነጋግረናል። ገደብ አሳሳ ላይ ችግር እንዳለ
ምክንያቱ ይታወቃል። ለመሆኑ እንደ በየቦታው ተዘጉ የሚባሉት
አንደኛው የታሰሩ የፖለቲካ መሪዎች ይፈቱልን ነው የኦፌኮ። ሁለተኛው የህዝብ አቅምን ያላገናዘበ የዚህ የግብር ክፍያ። ሶስተኛው የድንበር ግጭት አሁን በኦሮሚያ በየተለያዩ አካባቢዎች የሚደረገው ይሄ ግጭት። ሌላው የዲሞክራሲ ምህዳር መጥበብ።
የሻሸመኔ ከተማ ዛሬ የንግድ እንቅስቃሴያቸው በእጅጉ ተቀዛቅዞባቸው ከነበሩት የኦሮሚያ ክልል ከተሞች አንዷ እንደነበረች ታውቋል። ከከተማዋ ነዋሪዎች አንዱን በስልክ አናግሬያቸዋለሁ። ስማቸውን እንድጠቅስ ግን አልፈቀዱልኝም።
ወደ አቦልቶ አካባቢ ትንሽ ሱቆች ክፍት አሉ፣ የተከፈተ አለ። ከዛ ውጭ ግን 01 በሙሉ ከተማው ዝግ ነው የዋለው ዛሬ።
በምን ምክንያት ነው የሚባለው?
ምክንያቱም የኦሮሞ መሬት እየተሸጠ ነው። ንግዱ ከልክ በላይ ግብሩ ከልክ በላይ ተነስተዋል። ህዝብ እየተጨቆነ ነው። ስራ የለም። ህዝብ ስራ አጥነትም የህዝብ ጥያቄም አልተመለሰም። ዝም ብለው ጠመንጃ በሙዝ አንገዛም ነው እና ይሄ ነው። አንዳንድ የምንቀሳቀሱ መኪናዎችም የተመቱ አሉ። ከቤት የተያዙ ሰዎች አሉ። ለምሳሌ አንድ ልጅ ሻሸመኔ ጫፍ አረማቴ አካባቢ ነው፣ አብሌ ኮሮ አሪ የሚባል ልጅ አለ። ዛሬ ጠዋት በቤቱ ነው ሄዶ ሰራዊት እንዴባብ ቀጥቶ የተውት የወረወሩት።
ለምንድን ነው እንደዚህ ያደረጉት? ምን አድርጎ ነው?
ሰራዊቱ ያስራል ሰውን። ዝም ብሎ አንድ ሁለት ሰው ሆኖ ማየት አይቻልም። በየቤቱ መቀመጥ አይቻልም። ወታቸው ሰሩም ወይ እየተባለ ይገረፋል ሰው። ዝግ ነው በቃ ሻሸመኔ።
ከአምቦ ከተማ ያነጋገርኳቸውም ሰው ስማቸው እንዳይጠቀስ አሳስበው የታዘቡትን አካፍለውኛል።
የንግድ ቤቶች እንዳሉ ዝግ ናቸው። ሌሎችም ዝግ ናቸው። ትራንስፖርትም ዝግ ነው። ትራንስፖርትም የለም። እና ሁሉም ጭር ብለዋል ማለት ነው። ምንም ነገር የለም እንቅስቃሴ።
በኃይል እንዲከፍቱ የተደረጉ ሰዎች አሉ ይባላል። ይህ እውነት ነው?
አሉ። አልፎ አልፎ እየተበደዱ ነው፣ እየታሸጉ።
ለምንድን ነው ግን ይሄ የሚደረገው? ህዝቡ ለምን ነው የሚያደርገው ብለው ነው የሚያስቡት? ወይንም የሚሰማው ምንድን ነው? ከህዝቡ ዘንድ
ከህዝቡ የሚሰማው ሶስት ነገር ነው። አንደኛው የታሰሩት እነ ዶክተር መረራ ጉዲና፣ በቀለ ገርባና የኦፌኮ አመራሮች ከእስር ቤት እንዲፈቱ ነው። ሁለተኛው ያለአግባብ የተጣለ ግብር እንዲነሳ ነው። ሶስተኛው በኦሮሚያ ሶማሌ አካባቢ በሶማሌ ልዩ ፖሊስ እየተደረገ ያለው ጭፍጨፋ ላይ የግድያ የመሬት ወረራ መንግስት በአስቸኳይ ወሰኑንም እና ድንበሩ እንዲያስከብርና የሞቱትና የተፈናቀሉትንም ህጋዊ ስርዓት እንዲያስይዝና ተጠያቂነት የሚያመጡ የሚል ነው። እነዚህ ሶስቱ ናቸው መሰረታዊ ነገሮች እና መጨረሻውም ደግሞ የዚህ መንግስት አገዛዝ ይብቃል ነው።
የነቀምቴ ከተማ ውሎም ከእነዚህ ከተሞች የተመሳሰለ እንደሆነ አንድ የከተማዋ ነዋሪ ለቪኦኤ ተናግረዋል።
ነቀምቴ ዛሬ እንደሚታወቀው ገበያ እና ተሰርቷል። ሲቀልም በጃጅ መኪና ታክሲ የለም።
ለምንድን ነው?
አንደኛ ችግሩ የኛ ፖለቲካ መሪዎች ለቀቁ፣ ሁለተኛ ደግሞ ግብር ከፋብኝ በጣም ናረብኝ ከበላይ የግብር እንትን ከኛ አቅም በላይ ሆነ። ይሄ ነው ችግሩ።
ጠቅላላ ነው የተዘጋው ወይንስ እንደው አንዳንድ የሚከፍቱ አሉ? ባንኮችስ ሌሎች አገልግሎቶችስ እንዴት ናቸው?
ያው ባንኮች ሲፒኤ ክፍት ነው፣ አለበለዚያ የብርሃን ኒውስ ኦሮሚያ ኢንተርናሽናል ዋሉ ያው አንድ በግድ ያስከፈቱት እንዴት ነው ያሉት ባንኮች።
በመንግስት በኩል የተወሰዱ እርምጃዎች አሉ? ሌላ
በግድ ክፈቱ እያሉ ያስቸገሩ ነው ወንጭን ባዶ ሱቆችን ማለት ነው።
የከፈቱ አሉ፣ ተገደው
የከፈቱ አንድ ሁለት ሱቆች አሉ። ባለበለዚያ የተተንልም የአሸጉ ብዙዎቹን አሸጉ ሆቴሎች ይዜሉ።
መቼ ነው የጀመረ ይህ ነገር?
ዛሬ ጠዋት እና ሰራተኞች ደግሞ በግድ ነው ቢሮ እንድትገቡ ተብሎ ትናንትና በካቢኔ ተወያይተው።
የመንግስት ሰራተኛ ማለት ሆነው?
አዎ አዎ።
የመንግስት ሰራተኛም ስራ አልገባም ነበረ ማለት ነው?
በግድ ነው የገባው። በግድ
እንዴት ነው ግዳጅ መሆኑ እንዴት ይታወቃል?
ትናንትና በካቢኔ እንትን ተወያይቶ ማለት ነው። ማንኛውም ሰው ከቀረ ይታሰራል፣ ከስራ ይባረራል ተብሎ በቃ በዛ ወዳ ያለቆቹ ተናገሩ። አለቆቹ ደግሞ ለእኛ ተናገሩ። እኛ በግድ ነው።
እርሱ የመንግስት ሰራተኛ ነዎት?
አዎ።
የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንደገለጹት መድረክም ሆነ ፓርቲያቸው የኦሮሞ ፌዴራላዊ ኮንግረስ የተለያዩ የሀገሪቱ ፖለቲካዊ ችግሮችና የመልካም አስተዳደር እጦቱ እንዲቀረፍ መንግስት ከሚመለከታቸው የፖለቲካ ፓርቲዎች ጋር ተቀራርቦ እንዲወያይ መንግስትን ደጋግሞ ማሳሰባቸውን አስታውሰው አሁንም ከዚህ መንገድ ሌላ እንደሌለ በአጽንኦት ገልጸዋል። በመንግስት በኩል ግዙፍ የመልካም አስተዳደር ችግሮች እንዳሉ በተደጋጋሚ ተገልጿል። ለዚህ መፍትሄ ተብሎ የቀረበውም የገዢው ፓርቲ በጥልቀት መታደስና መንግስትንም በዚሁ መስመር ማስኬድ ይመስላል። በተቃዋሚ ፓርቲዎችና በህዝቡ በተደጋጋሚ የሚነሳውን የፖለቲካ እስረኞችን በተመለከተ ግን መንግስት የፖለቲካና የህሊና እስረኞች በሀገሪቱ እንደሌሉ ይገልጻል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኦሮሚያ ክልል በበርካታ ከተሞች የንግድ ሱቆች መዘጋታቸውንና የስራ ማቆም አድማ መካሄዱን አስመልክቶ የተናገረውን የዕለቱን አብይ ርዕስ የተከታተላችሁት አድማጮች፣ ሳምንታዊ ቅንብር ዲሞክራሲ በተግባርም በርዕሱ ዙሪያ ያሰናዳውን ዝግጅት በሁለተኛው አጋማሽ ይዞ ይቀርባል። አሁን ወደ ተከታዩ የመጽሔት ርዕስ እንሻገር። አንጎላ ውስጥ ለአስርት ዓመታት ያህል ሲወዳደሩ የነበሩት የአገሪቱ ፕሬዚዳንት ሆዜ ኤድዋርዶ ዶሳንቶስ የሌሉበት ምርጫ ዛሬ ተካሄደ ይላል። ገዢው ፓርቲ ግን አሁንም በስልጣን ላይ እንደሚቆይ ተገምቷል። ይሁንና አንዳንድ መራጮች ድምፅ የሚሰጡት ለለውጥ እንደሆነ ግልጽ አድርገዋል ስትል ዘጋቢያችን አኒታ ፓውል ከሉዋንዳ በላከችው ዘገባ ጠቁማለች። አዳነች ፍሳዬ ይዛው ቀርባለች።
ጥሮታ ለመግባት የወሰኑት የአንጎላ ፕሬዚደንት ዛሬ ለሌላ ሰው ድምፅ ሰጥተዋል። ዶሳንቶስ ከመረጡ በኋላ ለፕሬስ መግለጫ ሳይሰጡ ከአጃቢዎቻቸው ጋር ወጥተዋል። ማንን እንደመረጡ ከአሜሪካ ድምፅ ሬዲዮ ለቀረበላቸው ጥያቄም መልስ አልሰጡም። ይሁንና ፕሬዚዳንቱ ከዚህ ቀደም አቋማቸውን ግልጽ አድርገዋል። በመጨረሻው የምርጫ ዘመቻ ወቅት ገዢው ፓርቲ ባካሄደው ስብሰባ ከፍተኛ ብዛት ያላቸው ሰዎች በተገኙበት ባደረጉት ንግግር እኔ እዚህ ያለሁት የእኛን ተወዳዳሪዎች ለመደገፍ ነው ብለዋል። እንዲተኳቸው የጠቆሟቸው መከላከያ ሚኒስትር ዣው ሎሬንኮ ሳያሸንፉ አይቀሩም። በአሁኑ ምርጫ የሚያሸንፈው ገዢው ፓርቲ ነው የሚል እምነት አለ። ስለሆነም ዋናው ተወዳዳሪ ሎሬንኮ ያሸንፋሉ ማለት ነው። ቀጣዩ ተመራጭ ፕሬዚደንት በነዳጅ ዘይትና ከውጭ በሚገቡ እቃዎች የምትተማመን ሀገርን ይረከባሉ። ከፍተኛ ስራ አጥነትና የገንዘብ ግሽበትም ይጠብቃቸዋል። የገንዘብ ግሽበቱ ከፍ በማለቱ በድብቅ በሚደረገው ልውውጥ የዶላር ምንዛሪ ከኦፊሴላዊ እጥፍ ሆኗል። ፕሬዚዳንቱ በሙስና ሲታሙ ቆይተዋል። ልጆቻቸው በርካታ ትልልቅ የመንግስት የንግድ ተቋማትን ይመራሉ። አብዛኞቹ የሀገሪቱ ዜጎች ግን መሰረታዊ አገልግሎቶች እንኳን ሳያገኙ በድህነት ይኖራሉ። እንዲህ አይነቱ የኑሮ ሁኔታ ያስቆጣቸው አንጎላውያን እርምጃ ለመውሰድ ተገደዋል። ከነሱም አንዱ የ42 ዓመት ዕድሜ ኤስፒራንኮ ፍራንሲስኮ ደሚንጎ ናቸው። ዛሬ ለመጀመሪያ ጊዜ እየመረጥኩ ነው። የመምረጥ ፍላጎት አልነበረኝም፣ ጥቅሙን አላውቅም ነበርና፣ ዛሬ ግን ለለውጥ መርጫለሁ ነው ያሉት። የ62 ዓመት ዕድሜዋ ማሪያ ቬንቱራ ግን የተሻለ ሁኔታ እንደሚታያቸው ጠቁመዋል። የተሻለ ሁኔታ ያለ ይመስለኛል ብለዋል። የበለጠ ግልጽነት የሚኖር ይመስለኛልም ሲሉ አክለዋል። መራጮች ከፍተኛ ሙስና የሚሉት ተግባር እንዲቆም ይፈልጋሉ። የ65 ዓመት ዕድሜው አዶልፎ ሙጉዋንጋ የዶስ ሳንቶሽ ቤተሰብ የተቀናጣ ኑሮን ያወግዛሉ። ወንድ ልጃቸው ለንደን ላይ የ5000 ዶላር ሰዓት ገዝቷል ይላሉ ማጓንጓ። ለሀገሪቱ የታገልነው ሰዎች ግን ምንም ነገር የለንም ሲሉም አክለዋል። 6ቱ የፖለቲካ ፓርቲዎች ስለ ሀገሪቱ ኢኮኖሚ በሰፊው ተነጋግረዋል። ሎሬንኮ የኢኮኖሚውን ዘርፍ አሰፋለሁ ብለዋል። በሙስና ላይ ዘመቻ እንደሚከፍትና የውጭ መዋለ ንዋይ እንደሚቀበል ገልጿል። ይህ ምርጫ ለብዙ አንጎላውያን አዲስ ሰው ለመምረጥ እድል ይከፍትላቸዋል። የ55 ዓመት ዕድሜው ጆዋን ማሉንጎ የስኬት ስሜት የታከለበት ምርጫ ነው ይላሉ። የ55 ዓመት ዕድሜ ሙሉንጎ በሀገሬ ለመምረጥ ክብር ይሰማኛል ሲሉም ገልጸዋል። ውጤቱ በምርጫው ማግስት እንዲታወቅ ይጠበቃል ብለዋል ባለሥልጣኖች።
ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንወሰዳቸው አድማጮች። ስጋት ላይ የወደቀው የግብፅ እስላማዊ ሕጎች ዋናው ተቋም አልሐዛር ዩኒቨርሲቲ ራሱን እስላማዊ ግዛት የሚለው ጽንፈኛ ቡድንና አልቃይዳን የመሳሰሉ ሌሎች ነውጠኛ ቡድኖች ለሚከተሉት አመፅ አቀንቃኝ እስላማዊ ጽንፈኝነት ዘመናዊና የተሻለ ገጽታ ለመስጠት በመስራት ላይ መሆኑ ተዘገበ። የዩኒቨርሲቲው የሃይማኖት ልሂቃን ጥረት ፋትዋን የመሳሰሉ እስላማዊ ሕጎች የተማከለ የእስልምና እምነት አራማጆች ግድያና አመፅን የሚሰብኩ አክራሪ የሃይማኖት መሪዎችን የሚፋለሙበት ስልት አካል እንዲሆን ጭምር መሆኑን ጠቅሶ ኤድዋርድ የራኒያን ከካይሮ ያጠናቀረውን የዚህን ዘገባ ዝርዝር ትዝታ በላቸው ይዛ ቀርባለች።
ነውጠኛ የእስልምና ሃይማኖት ተከታዮች ግብፅ ውስጥ የአውዳሚነትና ደም የማፍሰስ ታሪክ ነው ያላቸው። በአብያተ ክርስቲያናት ላይ በሚወረወሩ ፈንጂዎችና በሌሎች ጥቃቶች ምክንያት የሚጠፋው ንጹሕ ሕይወት የትየለሌ በመሆኑ ነው መንግሥት አመፅና ግድያን የሚሰብኩ የሃይማኖቱን መሪዎች ለማውገዝ የተገደደው። የእስልምና አክራሪ የሆኑ እንደ ሼክ ዩሱፍ አልቆራዳይ ያሉ ሰባኪዎች ፖሊሶች፣ የመንግስት ሰራዊት አባላት ወይንም ንጹሃን ክርስቲያኖች እንዲገደሉ ሃይማኖታዊ ትዕዛዝ ወይንም ፋትዋ ያስተላልፋሉ። እንደ አውሮፓ አቆጣጠር በሐምሌ ወር 2013 ዓ ም አክራሪ እስልምና አቀንቃኝ ፕሬዚደንት ሞሐመድ ሙርሲ ከስልጣን ከተወገዱ ወዲህ ነውጠኞች የሚጥሉት ጥቃት ጨምሯል። አብዛኞቹ ደጋፊዎቻቸው የታሰሩ ሲሆን አብዛኞቹም በፈጸሙት የጥቃት ወንጀል ፍርድ ቤት ቀርበዋል። የአልአዛር ዩኒቨርሲቲው ከፍተኛ የግብፅ የሃይማኖት መሪ ሼክ አህመድ ጣይብ በአጠቃላይ አመፅና ጥላቻን የሚሰብኩ መሪዎች እስልምናን አይወክሉም ይላሉ።
ጥቂት ተከታዮቹ የአንዳንድ ጽሑፎቹን ሕግጋት ጠልፈው ለግድያና የንጹሐንን ደም በከንቱ ለማፍሰስ ስለተጠቀሙ እስልምና የአሸባሪዎች ሃይማኖት እንደሆነ መቆጠር የለበትም።
የግብፅ ፕሬዝደንት አብዱልፈታህ አልሲሲም እስልምና ያለው የአመፅ ገጽታ እንዲለወጥ መሻሻል ወይንም ተሐድሶ እንዲኖር ጠይቀዋል። ከአልአዛር ዩኒቨርሲቲ ጋር ግንኙነት ካላቸው ሼኮች አንዱ አክራሪነትን የሚታገሉበት መንገድ በካይሮ ከተማ ባቡር ተሳፋሪዎች ትክክለኛ ያሉትን የሃይማኖቱን ትዕዛዝ በመስበክ ነው። በአልአዛር ዋና ሰባኪ ሼክ መሐመድ ዛኪ ለአሜሪካ ድምጽ ራዲዮ ሲናገሩ ዋናው የእስልምና እምነት የማይናወጥ ሆኖ የሃይማኖቱ ገጽታ ወይም ዘመናዊ አተገባበሩ ከህዝቡ እለታዊ ኑሮ ጋር መጣጣም አለበት ብለዋል።
فكل جيل ياخذ حظه من الاسلام ويبقى الاسلام
እያንዳንዱ አዲሱ ትውልድ የማይቀየረውንና በእግዚአብሔር የተሰጠውን የእስልምና ትምህርት እንደ እንቡጥ ወይም እንደ አዲስ የዛፍ ቅርንጫፍ ከነወዙ በለስላሳነቱ ይቀበለዋል።
አልአዛር በቅርቡ አመታት አክራሪ የሆኑ መሪዎች በሚቆጣጠራቸው መስጊዶቹ እንዳይሰብኩ አግዷል። ሼክ መሐመድ ዛኪ እነዚህ አክራሪዎች የሚሰብኩትን የሚዘግቡ መገናኛ ብዙሃንም እንዲታገዱ እየጠየቁ ነው።
አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ የሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ27 ያመለክታል። ርዕሰ ወሬዎቹን ባጫጭሩ፣
በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የሥራ ማቆም አድማ ዛሬ መጀመሩ ተገልጿል። በዚህ ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡም ተነግሯል። ስጋት ውስጥ የወደቀው የግብጽ እስላማዊ ሕግ ዋናው ተቋም አልአዛር ዩኒቨርሲቲ እስላማዊ ግዛት አልቃይዳና ሌሎች ነውጠኛ ቡድኖች ለሚከተሉት አመጽ አቀንቃኝ እስልምና ዘመናዊ ለዘብተኛ ገጽታ ለመስጠት እየሰራ መሆኑ ተገለጸ። በፈረንሳይ ወደብ በካሌ ደሴት አቅራቢያ በሚኖሩ ስደተኞች መካከል በተነሳ ጠብ 20 ሰው መጎዳቱ ተነግሯል። በፈረንሳይ ወደብ በካሌ የስደተኞች መኖሪያ አካባቢ በአፍጋኖችና አፍሪካውያን መካከል በተፈጠረ ውዝግብ ነው ሰዎች የተጎዱት። 200 የሚሆኑ ስደተኞች ከትናንት በስቲያ ሰኞ ጀምሮ እስከ ትናንት ማክሰኞ ማምሻውን በዘለቀ ግጭት በርካቶች መቁሰላቸው ሲገለጽ፣ ስደተኞች ስለትነት ያላቸው የብረት ዕቃዎችንና እንጨቶችን ይዘው እንደነበረ ተነግሯል። በካሌ የሚገኙ የአካባቢው ባለስልጣናት እንደገለጹት 20 ሰዎች ቆስለዋል፣ 5 ሰዎች በቁጥጥር ስር ውለዋል ተብሏል። ግጭቱ የተነሳው በአካባቢው የነበረ አንድ የበጎ አድራጎት ድርጅት የነጻ ምግብ እያከፋፈለ ባለበት ወቅት ሲሆን በመጠጥ ኃይል የተነሳሱ ስደተኞች ለጸቡ መነሳት ምክንያት ሆነዋል ነው የተባለው።
ርዕሰ ወሬዎቹ እነኚሁ ነበሩ። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን።
ወደ ሁለተኛው አጋማሽ ስርጭታችን ነው የምንዘልቀው። ቀደም ብለን ርዕሰ ወሬዎቹን አሰምተናል። አሁን በዚህ ክፍል ቀዳሚ ወደ ሆነው ቅንብር እናልፋለን። አሜሪካና ህዝቧ የማስተዋወቁን ስራ ቀለል የሚያደርግ አጋጣሚ ተፈጥሯል። ቆንጅት
እዚሁ በመቀመጣችን
ባለቤት ሲገኝ ምንድን ነው ለዛሬ ያሽው?
ለዛሬ ያስኩት አሉላ፣ ቨርጂኒያ ሻርለትስቪል ከተማ ውስጥ የአንዲት ሴት ህይወት የጠፋበትና ብዙዎች የቆሰሉበት በነጭ የበላይነት አቀንቃኞች በተቀሰቀሰው ሰልፍ ላይ የተከተለው ሁከትና ተያያዥ ሁኔታዎች አሁንም ከፍተኛ ትኩረት እንደሳቡ ናቸው። ቀደም ሲል በዜናውም ስንገልጽ ነበረ። ከዚያ ቀደም ብሎ ታዲያ በአካባቢያችን አሌክሳንድሪያ ከተማ ውስጥ ልዩ ስሙ ዴልሬ በሚባለው ቀበሌ ብለድ ኤን ሶይል የሚባል አንድ እንደዚሁ የነጮች የበላይነት አቀንቃኝ ቡድን የጥላቻ መልእክቶችን ያዘሉ ሰሌዳዎችን ሌሊቱን ዛፎችና ግድግዳዎች ላይ የሰቀለበት ሁኔታ እንደነበረ ተዘግቧል። ቀደም ባለው የአሜሪካና ዝግጅትም አቅርበን ነበር። ታዲያ የአካባቢው ነዋሪዎችና ባለንግድ ቤቶች ዴልሬ እንዲህ ያለውን ጥላቻ አትፈልግም ብለው የራሳቸውን የዚህን አስተሳሰብ ተቃዋሚ ሰሌዳዎች እየሰቀሉ ትግል ሲያካሂዱ ቆይተዋል። ደሬ ካሉና ጥላቻን በመታገል እየተሳተፉ ካሉት ባለንግድ ቤቶች መካከል አንዱ አቶ ጴጥሮስ ገብረ እግዚአብሔር ይባላሉ። ዶልቼ ኤምቢን የተባለ የጣፋጭ ምግቦች ትወዳለህ አሉ።
ልክ ነው ቆንጀት።
ምግብ ቤት በቅርብ ጊዜ የከፈቱ ናቸው። አቶ ጴጥሮስን በስልክ አነጋግሬያቸው ነበረ። አሉላ ቨርጂኒያ ብቅ ስትል እንግዲህ በተለይ ብስኩቶችና ቡና እንደኔ የምትወድ ከሆነ ጎራ ብለታይቸዋለ። እስቲ ስራቸውን አስተዋውቀው ይጀምሩና የተቀረውን ደግሞ እንነጋገራለን።
እንግዲህ 4 ወር ሊሆነ ነው። ቅርብ ጊዜ ነው። ቡና ሻይ አለ፣ ጀላቶም አለ። ሪሰርች አድርገን እዚህ ቦታ ብዙ የጣፋጭ እና የጀላቶ የፔስትሪ እና በተለይ ደግሞ የቾክለት ቦታዎች አልነበሩም። ስለዚህ እንግዲህ በእግዚአብሔር ፍቃድ ተከፈተ። በእውነቱ የማንጠብቁ አይነት ሰክሰስ አገኘ ነው። ከማህበርተኞቹም ከሰፈርተኛውም ብዙ ድጋፍ አግኝተናል እና በጣም ተደስተናል ለማለት ያህል።
በጣም ጥሩ። እንደሚሳካላችሁ ተስፋ አደርጋለሁ። እንግዲህ አቶ ጴጥሮስ፣ እናንተ ይህንን ዶልቼ ኤንቢንን ከከፈታችሁ ረጅም ጊዜ አይደለም። ከዛ ወዲህ አንድ ሁኔታ ተከስቶ ነበረ። የነጮችን የበላይነት የሚያቀነቅን ቡድን ወይም ነጮች የበላይ ናቸው የሚል አንድ ቡድን አንድ ሌሊት ተነስቶ የጥቁሮችን ሙስሊሞችን እንደዚህ የሚጠላና የሚያንቋሽሽ ነገር በሰፈር ውስጥ ለጥፎ ነበርና ሰፈሩን አስደንግጧል። ነገር ግን ሰፈረተኛው ደግሞ በአንድ ጊዜ ተባብሮ ይህንን ዴልሬ ይህንን አትፈልግም፣ ሁሉን የሚቀበል ሁሉን የሚያቅፍ ማህበረሰብ ነው ብሎ እንደተነሳ ነው ከዘገባዎች የሰማ ነው። እና እስቲ ምንድን ነው የሆነው የነበረው? አቶ ጴጥሮስ፣ እናንተስ ምን ተሰማችሁ ገና እንደጀመራችሁ እዛ ቦታ ይሄ በመከሰቱ?
በእውነቱ እኔ ምንም ነገር አልሰማሁ ነበር። የዛን ጊዜ የስራ ባልደረባዬ ደውላ እንደዚህ አይነት ነገር ሰምቻለሁ ዜና ላይ እና እንዴት ነው እዛ አካባቢ ስትለኝ፣ በእውነቱ እዚህ አካባቢ ሁሉ ነገር ሰላም ነው። እንግዲህ እኛ ያለ ነው ማውንት ቨርነን የሚባል መንገድ ላይ ነው ያለ ነው። እዚህ ደለሬ ሰፈር ምንም ነገር አልነበረም እዚህ አካባቢ። በኋላ ቀስ ብዬ ጎረቤት ምን ሳጣራ እና ስጠይቅ እንደዚህ አይነት ነገር ተደርጓል እና ግን ምንም ብዙ የተረበሸ መንፈስ ምናምን አልነበረም እዚህ አካባቢ
በሰፈረተኛው።
እዛ በኋላ ቀስ ብዬ ደግሞ ሳጣራ ወዲያውኑ ለካስ ሌሊት የሁሉ ነገር ተካሄደ እና ይሄ ጽሁፉ ምኑም ግድግዳ ላይ ምናምን ብዙ መጥፎ ነገር ስለ ጥቁር ስለ እስላም ነክ ነገሮች ተጽፈው ነበር። ወዲያውኑ በማግስቱ ሰፈርተኛ በሙሉ መጥረጊያ ምን ይዞ ያንን በሙሉ የተጻፈን በሙሉ በአንድ ጊዜ ጠራረጉት።
እሺ።
እና ከዛ ደግሞ ቀጥለው በየራሱ ቢዝነስ ኦነሮቹ የዚሁ አካባቢ ያሉትን ጽሁፍ አዘጋጅተው ሄት ኢዝ ናት ዌልከም ሂር፣ ጥላቻ አናስተናግድም እዚሁ አካባቢ የሚል አይነት ጽሁፍ አትመው ለእያንዳንዱ ሰው ፈቃደኛ የሆነ መለጥፉልን ፈቃደኛ ከሆናችሁ ብሎ በእውነቱ ሰው ሁሉ እሺ ብሎ ተቀብሎ እኛም በአንድ ጊዜ ለተቀብለን ለጥፈነዋል። ምክንያቱም እኛ እንግዲህ ያየ ነው የተገነዘብ ነው ልክ እንደገባን በደንብ ነው የተቀበሉን። ሰፈርተኛው በሙሉ በደንብ ነው የተቀበሉን። እኛም ደግሞ በተራችን ደግሞ እነሱን ደግሞ እንዳቀፈን ደግሞ እናቅፋቸዋለን ብለን በድጋፍ መልክ ደግሞ የፈለጋችሁትን አንታይ ሄት የሆነ ነገር በተመለከተ እንለጥፋለን፣ እንተባበራለን ብለን ደግሞ ከሰፈርተኛው እና ከቢዝነስ አሶሲሽኑ ጋር እየተባበርን ያለ ነው።
ከዛ ወዲህ ምንም የተከሰተ ነገር የለም።
ከዛ በኋላ ምንም የተከሰተ ነገር የለም።
አሁን እንግዲህ እንደሚያውቁት ሰሞኑን በሙሉ በዜና ላይ ያለው ቨርጂኒያ ሻርለትቪል ከተማ ውስጥ የነጭ የበላይነትን የሚያቀነቅኑ ቡድኖች ያዘጋጁት ሰልፍ ተካሂዶ በእነሱና እነሱን በሚቃወሙ መሀል ደግሞ ግብግብና ሁከት በተፈጠረበት ጊዜ አንዱ ከመካከላቸው ከእነሱ መሀል መኪናውን ነርቶ ተቃዋሚዎቻቸው መካከል ያው እንደሰሙት ይዞ ገብቶ አንዲት ሴት ስትሞት 19 ገደማ ሰዎች አቁስሏል እና
ይሄ ነገር ሲከሰት ቀደም ብሎ በእናንተ አካባቢ የነበረውን ሁኔታ መልሳችሁ እንድታስቡ ታደረገ? ያን የነበረውን እናንተ ጋር ተከስቶ የነበረውን?
በእውነቱ እኔ ምንም አልተሰማኝም። ምክንያቱም ያልተሰማኝ ለምንድን ነው? እንግዲህ በዚህ በአራት ወር ውስጥ ጎረቤቶች በሙሉ መጥተው አንድም ሁለቴም አይተውን እቃችንም ገዛዝተው ምን ብለው መጥተው በጣም ጥሩ እንትን አብዝተናል። ስለዚህ ያ የሻርልስቪል የተደረገውን ምንም ከእኔ ደግሞ አካባቢ ብዙ የውጭ ሀገር ሰዎች እንግዲህ አንዳንድ አሉ፣ ብዙ የሉም ግን አንዳንድ አሉ። እነሱንም እንግዲህ ስጠይቃቸውም ብዙም አልተረበሹም። ምክንያቱም አዎ የዚሁ የሰፈርተኛውን ሁኔታ ስለሚያውቁ እሱን እንትን አድርጎናል ማለት ነው።
በጣም ጥሩ። መልካም የስራ ጊዜ የሆኑሎት አቶ ጴጥሮስ ገብረ እግዚአብሔር የዶልቼ ኤን ቢን ባለቤት ናቸው። በጣም አድርጌ አመሰግናለሁ።
እኔም አመሰግናለሁ ረቆ እንጂ።
ቆንጅት፣ አነጋጋሪ ርዕስ ነው። ቀደም ብሎም በዜናው ላይ ነበረን። ከፕሮግራሞቻችንም ቶሎ የሚጠፋ አይመስለኝም። ብዙዎችም በየቀበሌው በየአካባቢው እያነጋገረ ነው። የአቶ ጴጥሮስ አድራሻ ደግሞ ሩቅ አይመስለኝም። ከማዕከላዊዋ ዋሽንግተን ዲሲ ከተማ
እዚሁ አካባቢያችን ነው። አሌክዛንድሪያ ውስጥ ነው። እንግዲህ በጣም አጭር ጊዜ ነው ከከፈቱ። እንዳሉትም ደግሞ በአካባቢያቸው ሌላ የተከሰተ ነገር የለም። ነገሩ እንዳልከው በጣም ብዙ ትኩረትን የሳበ አሳሳቢ ነገር ነው። በተባበሩት መንግስታት ደረጃም እንዲህ ያለው ድርጊት መወገዝ ተቀባይነት እንደሌለው መነገር አለበት የሚል የማስጠንቀቂያ እና ማሳሰቢያ መሰል መግለጫ ወጥቷል። ዜና ላይ
ፕሬዚዳንቱም እየተተቹ ነው። በግራ ቀኝ እንግዲህ የተለያዩ ሀሳቦች እየመጡ ነው። እንከታተላለን። በፕሮግራም ሽም ሆነ በሌሎች ዘገባዎቻችን መልሰን የምንመለከተው ርዕስ ይሆናል።
አስፈላጊ ነው።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ተከታዩ ሳምንታዊ ቅንብር ዲሞክራሲ በተግባር ቀደም ብለን በመግቢያችን ያስተዋወቅ ነው። ዲሞክራሲ በተግባር በተለያዩ የኦሮሚያ ክልሎች የተጠራው የአምስት ቀናት የተባለው የስራ ማቆም አድማ መጀመሩ ተገለጸ ይላል። በዚህም ምክንያት የንግድ መደብሮች መዘጋታቸውንና የትራንስፖርት አገልግሎቶችም አንዳንድ አካባቢዎች መቋረጣቸው ተነግሯል። በቀጣዩ ዝግጅቱ ዲሞክራሲ በተግባር አንዳንድ የተባሉትን ከተሞች ነዋሪዎች አነጋግሯል። የባለስልጣናትን ምላሽ ለማግኘት ጥረት አድርጓል። ዘገባውን ያጠናቀረው የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው።
የሥራ ማቆም አድማው ዛሬ እየተካሄደባቸው ናቸው ከተባሉት በርካታ የኦሮሚያ ከተሞች ጥቂቶቹን ለመጥቀስ ሐራማያ፣ ጨለንቆ፣ ዳሊያ፣ ዶልዶላ፣ አዋዳይ፣ ቂልቱ ካራ፣ ታጆ፣ በምዕራብ አርሲ አሳሳ፣ ፊንጫ፣ ደምቢዶሎ፣ ጊምቢ፣ ፍቼና አምቦ ይገኙበታል። አንድ የጨለንቆ ከተማ ነዋሪ አግኝቼ ጠይቄያለሁ። በአጠቃላይ እንቅስቃሴ የለም፣ ሁሉ ነገር ቆመዋል ነው ያሉኝ። የት አካባቢ ነው?
ምስራቅ ደርቤ ቤታ ወረዳ ጨለንቆ ከተማ።
ጨለንቆ?
አዎ፣ በጨለንቆ
ከተማችሁ ምን ይመስላል? ዛሬ
ነጋዴም ሆነ ሁሉም ነዋሪ አንድም በር ሳይቀር ዝግ አድርገን፣ ያው ሸክዳውን አድርገን እንትን በቃ ምንም ነገር ወፍ የሚባል እንትን ካለ ነው እንጂ ሲናም የለም። አዲስ አበባ ወደ ሀረር የሚሄድ መንገድ አለ፣ ትልቁ መንገድ። እሱ ላይ ምንም ባጃጅ የሚሆኑ መኪና ምንም ነገር አይንቀሳቀስም። ሁሉም እንትን ቆማል ማለት ነው። ምንም በቃ
በዚህ በአምስቱ ቀን የስራ ማቆም አድማ ከመንግስት የምትፈልጉትን መልስ ባታገኙ ምን ውጤት ያስገኛል ብላችሁ ታምናላችሁ?
ያው እኛ መቼም ከእሱ እነሱ መልስ ባይሰጡንም እኛ ተቋማችንም ወደንብ ሌላ እንትን ቀይረን ወደፊት አስተሳርተን ወደ ፊትም ቀር እንቀጥላለን እንጂ የምናቁም ነገር አይደለም፣ አይቆምም።
ትምህርት ቤቶችስ ክፍት ናቸው?
በአሁኑ ጊዜ ትምህርት ቤት የሉም። ግን ከዩኒቨርሲቲ ሆነ ከተለያዩ ከትልልቅ ተቋማት የመጡ ተማሪዎች እንዳለ እዚህ ያሉ ወደ ቤተሰባቸው የተመለሱ ማለት ነው። እነሱም አድማ ላይ ናቸው። ተማሪም፣ ነጋዴም፣ ገበሬም አንድ የለም።
በአጠቃላይ ሁሉ ነገር እንቅስቃሴ ቆሟል ነው የሚሉኝ?
ሁሉ ነገር ቆሟል፣ በቃ የለም።
አንድ ሌላ ስማቸው ቢገለጽ ለደህንነት ይፈራለሁ ያሉኝ የአምቦ ከተማ ነዋሪ ደግሞ ዛሬ በከተማዋ ምንም አይነት እንቅስቃሴ እንደሌለና የመንግስት ወታደሮች እየዞሩ መደብሮችን በኃይል ለማስከፈት እንደሚሞክሩና እንቢያሉትን እያሸጉ እንደሚሄዱ ገልጸዋል።
ዛሬ አምቦ ሌላ ናት። በእንትን የተወረረች እኮ ነው። ክፈቱ እያሉ እኮ ነው፣ እየደረሩ እኮ ነው። በአምቦ ላይ ሱቅ፣ ሆቴል ያሉትን ክፈቱ እያሉ እኮ ነው።
በምን መልክ ነው ክፈቱ የሚሉት?
በጉልበት ነዋ። በአምቦ ላይ ያለው ሁሉ ሰዎች እንዳለ ገባም የለም፣ ሱቅም ተዘግቶ ነበረ። የተዘጋውን ሱቅ እና ያለውን ሆቴሎች ያሉትን ክፈቱ እያሉ እኮ ነው። አልከፍትም ሰዎች ሲሉ ደግሞ እንደገና እያለ ታሸጉ። ከዛም በኋላ ደግሞ ሰዎችም አልከፍትም ሲሉት እያላቸውን እንዳትወጡ፣ ከግቢ እንዳትወጡ እያሉ እኮ ነው። ሰዎችም አልወጡም እንዳለ ግቢ ውስጥ ነው ያለ ነው።
የህዝብ ማመላለሻ መኪኖች ይሰራሉ?
ምንም መኪና የሚባል ነገር የሚሰራ የለም።
መንገዶችስ? ከአዲስ አበባ ወደ አምቦ፣ ከአምቦ ወደ አዲስ አበባ የሚወስዱ መንገዶች?
ምንም መኪና የሚባል ነገር የለም፣ ዝግ ነው። የሚንቀሳቀስ ነገር የለም።
ከአምስቱ ቀን በኋላ መልስ ባታገኙ ምን ታደርጋላችሁ?
ከአምስት ቀን በኋላ ደግሞ እንከፍታለን፣ እንሰራለን። አትክፈቱ፣ አትሰሩ ካሉ ደግሞ ምን እናደርጋለን? በዛም ቀን እናነጋገራለና።
ውጥረቱን ለማርገብና በሰላማዊ መንገድ መፍትሄ ለማግኘት ፓርቲያችን ብዙ ተጉዟል። ከመንግስት በኩል ግን አዎንታዊ ምላሽ አልተገኘም። በዚህም ምክንያት አሁን ሁኔታዎች ከፓርቲው ቁጥጥር ውጭ ሆነው ህዝብ ውስጥ ገብቷል። ቀጣይ እርምጃው ምን እንደሚሆን አናውቅም ሲሉ የገለጹልኝ ደግሞ አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግሬስ ፓርቲ ምክትል ሊቀመንበር ናቸው። አድማው በመላ ኦሮሚያ ክልል ከተሞች እየተካሄደ መሆኑን ይገልጻሉ።
በየአካባቢው ኦሮሚያ ውስጥ ባሉት በተለያዩ ቦታዎች ናቸው። በአጠቃላይ ኦሮሚያ ውስጥ ነው ማለት ይቻላል። እንቅስቃሴው እንደዛ ነው ያለው። ከአካባቢ በሚደርሱን ኢንፎርሜሽን
ከየት ከየት አካባቢ ነው የሚደርሷችሁ ማለት ነው?
ይሄ በአምቦ መስመር፣ በዚህ በምስራቁ ክፍልም፣ በሻሽማኔ አካባቢ እንደዚሁም በጅማ መስመር፣ ወሊሶ እና በተለያዩ ቦታዎች ነው። እንግዲህ
በአድማው ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡም ተነግሯል።
እንግዲህ ያለን ኢንፎርሜሽን በያው በሚዲያ ላይ በሚተላለፉት እነዚህ በፌስቡኮች ላይ ነው እንጂ ሌላ ምንም ኮኔክሽን የለንም። በዛ ላይ የሚቀርቡ ጥያቄዎች የመብት ጥያቄዎች ናቸው። ከዚህ በፊት ይቀርቡ የነበሩን ናቸው። እንግዲህ እንደ ምክንያት እንደ መንስኤ የሆነው በተለይ ደግሞ የህዝብን አቅም ያላገናዘበ የተጣለው የግብር ጉዳይ፣ ክፍያ ጉዳይ፣ ይሄ በጣም ህዝብንም አስደንብሮ ባለፈው ጊዜ በየቦታው ተቃውሞውን አስነስቷል። መንግስትን መግለጫ ሲሰጥ በቀደም ዕለት ክቡር ጠቅላይ ሚኒስትሩ ባደረጉት አንድ ስብሰባ ላይ 40% ጥናቱ ትክክል ያልሆነ እንደሚያሳይ ይህን መግለጫ ከሰጡ ወዲህ ይሄም አንዱ ህዝብን ወደ መከፋት ወደ እንደዚህ እንበተኝነት እያስገደ ነው። እንግዲህ ይሄ ተጠረቃቅሞ ባለው አሁን ለምሳሌ ኦሮሚያ ውስጥ የድንበር ግጭት ጉዳይ በየቦታው ይህንን መፍታት ያለመቻል፣ የመልካም አስተዳደር ጉድለቶች፣ የሙስና መንሰራፋት፣ ፍትሐዊ የሆነ የሀብት አከፋፈል መጥፋት፣ እነዚህን የመሳሰሉትና ሌሎች መንስኤዎች ናቸው እንግዲህ የዲሞክራሲያዊ መብቶች መጥበባቸው በየቦታው እነዚህን ሁሉ ጥያቄዎችን ያዘሉ ይመስላሉ።
ሌሎችም ጥያቄዎች አሏችሁ ከፖለቲካ መሪዎቻችሁ መታሰር ጋር በተያያዘ?
አዎ፣ የፖለቲካ መሪዎቻችን ይፈቱ ካለምንም ቅድመ ሁኔታ የሚል እንግዲህ መሪዎች ብቻም ሳይሆን በፖለቲካ ሰበብ የታሰሩ ሰዎች ይፈቱ ነው። በእኛ ደግሞ መንግስት አሁን በይፋ የሚናገረው በፖለቲካ ምክንያት የታሰረ ሰው የለም፣ እነዚህ በሙሉ ወንጀለኞች ናቸው ስለሚል በሙሉ ሁኔታዎቹ ውስብስብ ያሉ ናቸው። እንግዲህ መንግስት ይህንን በቀላሉ ለመፍታት መንግስት ለሁሉም ለህዝብም ለማንኛውም ነገሮችን ሁሉም ማለዘብ ህዝብ ጋር ቁጭ ብሎ ተነጋግሮ ሰላማዊ በሆነ መንገድ መፍታት ሲቻል ይህን ረዘም ያለ መንገድ መሄዱ ለማንም ሰው ጥቅም የለውም፣ ጠቀሜታም የለውም። ይህንን መንግስት ሊፈታው ይገባ ነበር። ይሄ አልተፈታም
እና በእነዚህ 5 ቀናት የስራ ማቆም አድማ ውጤት ይገኛል ብላችሁ ታምናላችሁ?
እንግዲህ ውጤት ሲገኝ ድረስ እንግዲህ ህዝብ ይሄንን አምስቱን ቀን ያካሂዳል። ከዛ በኋላ ደግሞ ሌላ የሚፈጥሩን እንግዲህ አናቅም። ይሄ በመሰረቱ ጥያቄው ቀደም ሲል እኛ በመድረክ ፓርቲያችን ጥያቄዎቹን ሊነሱ የሚገቡ ይነሳሉ ብለን ያሰምናቸውን አስቀድመን መንግስትን ጠይቀን በዚህ ላይ ለመወያየትም ሙከራ አድርገን መንግስት ሰላማዊ ሰልፉንም በአደራሽ ስብሰባ ለማድረግም በሁሉም ቦታ እንድንሰበሰብ ፈቃድ ጠይቀን ይሄ ፈቃድ አልተሰጠንም። ፈቃድ ባለመሰጠት እንግዲህ ከኛ አቅም በላይ ሆኗል። አሁን ከፓርቲ አቅም በላይ ሆኗል። ህዝብ ራሱ ጥያቄውን ይዞ ተነስቷል። የፈራነው ጉዳይም ይሄን ነበረ። ከቁጥጥር ውጪ ከሆነ በኋላ የሚመጣው የኃይል እርምጃ አንደኛ በንብረቶች ላይ፣ ሁለተኛ በሰው ህይወት ላይ ተገቢ ያልሆነ የደም ፍሰት እንዳይመጣ በተቻለን መጠን መንግስትንም በአደራም በምንም ተለማምተን ጠይቀን ነበረ። ይሄ አልተሳካም። አሁን በአገሪቷ ላይ እየተካሄደ ያለውን ነገር የዚሁ ነው እና እጅግ አድርገን ነው የምናዝነው። ተገቢ ያልሆኑ ጉዳዮች ናቸው የሚሄዱት እና ይሄ ነው በእኛ በኩል እያየን ያለ ነው። አሁንም ቢሆን ቁጭ ብሎ መፍታት ይቻላል የሚል ነው እኛም ግምት ያደረግነው። መንግስት መልካም ፈቃዱ ከሆነ እነዚህን ለመፍታት ይቻላል። የማይቻለው ነገር የለም። ሰላም ማውረድ ይቻላል እና አግባብቶ መስራት ይቻላል ነው የምንለው።
አቶ ሙላቱ ገመቹን ለሰጡኝ ማብራሪያ አመሰግናለሁ። ተቃዋሚዎች አንዱ ለአድማው መጠራት ምክንያት የሆነው ስለ ግብር ክፍያው የወጣው መመሪያ መሆኑን ያስረዳሉ። መንግሥት ለዚህ ምን ይላል? በቅርቡ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህንኑ አስመልክቶ ሲናገሩ እንዲህ ነበር ያሉት።
የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላየ ሰው ያስደነግጣል። ተመንዝሮ ሲመጣ በ2000 በ3000 ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተተ። ይሄ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዛ አካባቢ የመረጃ እጥረት፣ የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ 40% የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል።
ሌላው ለዛሬው አድማ መደረግ ከቀረቡ ጥያቄዎች አንደኛው ደግሞ የታሰሩ የተቃዋሚ ፓርቲ መሪዎችና ደጋፊዎች ይፈቱ የሚል ነው። ጠቅላይ ሚኒስትሩም ሆኑ ሌሎች የሀገሪቱ ከፍተኛ ባለሥልጣናት ከዚህ ቀደም በሰጧቸው ምላሾች በኢትዮጵያ በፖለቲካ አመለካከቱ ምክንያት የታሰረ የለም፣ የታሰረ ካለ በፈጸመው ወንጀል ብቻ ነው ማለታቸው ይታወቃል። ለማጠቃለል ተቃዋሚዎች የሀገሪቱን ችግሮች በሰላማዊ መንገድ ተወያይቶ ለመፍታት ብዙ ተጉዘናል፣ ከመንግሥት በኩል አዎንታዊ ምላሽ በማጣታችን ግን ሊሳካ አልቻለም። አሁን ከእኛ ቁጥጥር ውጭ ወጥቶ ሕዝቡ እጅ ገብቷል፣ አደጋ እያንዣበበ ነው ይላሉ።
በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረውን ዲሞክራሲ በተግባር ነው አድማጮች የተከታተላችሁት። አሁን ሴቶችና ቤተሰብ። ሴቶችና ቤተሰብ ዛሬም ተረኛ ነው። ቆንጅት፣ ወደ አንቺ ልንመለስ ነው። እንደገና እጅሽ ከምን
ዛሬ እጄ ከአንዲት ተወዳጅ ድምጻዊት አሉላ አሉላ ይህንን ዜማ በጣም እንደምትወደው አውቃለሁ። የህልሜ ጓደኛ እና በሌሎቹም ዜማዎቿ የምትታወቀው ተወዳጇ ድምፃዊት ሄለን በርሄ ነች እንግዳዬ። አሁን ደግሞ ጠንከር ያለ ቁም ነገር የያዘ ነጠላ ዜማ ይዛ ብቅ ብላለች። ልምራሽ አትበለኝ ይባላል የዚህ ዜማ መጠሪያው።
ማንን ነው ልምራሽ አትበለኝ ማለት ነው?
እናንተን ወንዶችን ልምራሽ ማለቱን ተው፣ ሁሉን ነገር አንተ ልወስነው ካልከው እንዴት ነው? እኔስ ይቅርታ፣ ለእኔ ምድል ስጠኝ ትላለች። ልምራሽ ማለቱን ተው። ሄለንን ማምሻውን አግኝቻት ነበረ። ሴቶችን ማክበር፣ ሴቶችን በሁሉም ዘርፎች የበቁ እንዲሆኑ ማድረግ ለቤተሰብ፣ ለማህበረሰብ፣ ለሀገር ወሳኝነቱን ባለኝ አቅም ለማሳሰብ ብዬ ነው ትላለች ሄለን። የዜማውን መልእክት የተባበሩት መንግስታት የሴቶች ዋናው የኒውዮርኩ ቢሮ ቀርቦለት ወዶላትም ለቅስቀሳ በቪዲዮ መልክ እንዲወጣ ማቀዱን ገልጻልኛለች።
እሺ፣ በመጀመሪያ በጣም አመሰግናለሁ አንቺ ተደገሰ ደወልሽ። ይሄ የሴቶች ዘፈን ማለት የተሰራው ያው የበኩሌን አስተዋጽኦ ላድርግ በሚል ነገር ነው መጀመሪያ የተነሳሁት ማለት ነው። ከዛ በተረፈ ደግሞ ዋናው አላማው አንድ ሴት ማለትም አንድ እናት ስትበቃ ወይም ስታውቅ የመሰማት፣ የመደመጥ፣ የመታመን፣ በራስ የመተማመን አቅሟ ይጨምራል። ይህ ማለት ደግሞ ያው አንድ እናት ከቤተሰቧ ካላት ፍቅር፣ ኃላፊነት በተረፈ ደግሞ ለልጆቿም፣ ለባለቤቷም፣ ለማህበረሰቡም፣ ለአካባቢውም፣ ላለው ነገር በጠቅላላ የምትጫወተው ሚና እኔ በእኔ በራሴ አገላለጽ አንድ እናት ትበቃለች ሲባል ሀገር ስትበቃ ሲባል ቤተሰብ ከቤተሰብ ነው የሚጀምረው። ቤተሰብ ደግሞ እናት ከእናት ነው የሚጀምረው እና እናት ስትበቃ ነው ልጆችን ልታበቃ የምችለው፣ የተማረ ሰው ልትፈጥር የምችለው፣ በራሷ ተማምና ሁሉን ነገር ልታደርግ የምትችለው እናት ስትበቃ ነው። እናም ማህበረሰቡም ልትለውጠው የምትችለው ደግሞ ከዛ በመነሳት ነው። ይህን ትንሽ ከማውቃትና ትንሽ በደረስኩበት ነገር ይህን ነገር ባበረከት እኔ ለሴት እህቶቼ፣ ለእናቶቼ፣ እኔም እናት ነኝ፣ ያንን ነገር ወክዬ ነው እየተንቀሳቀስኩ ይህንን ዘፈን የሰራሁት። ኔጌቲቭ በሆነ ነገር ሳይሆን እኔ ልዘፍን የፈለግኩት በሚያስተምር መልኩ ምን ችግር አለው አንድን ነገር አብረን ብንወስነው። ለምሳሌ እኔ ቤቴ ውስጥ በምኖርበት ሰዓት እኔ ብቻ ወይ ደግሞ እሱ ብቻ በሚወስነው ነገር ሳይሆን እኔንም በሚመለከተኝ ሊሆን በማይመለከተኝ ነገር ቤት ውስጥ እስካለው ድረስ ይመለከተኛል በምላቸው ነገር ሁሉ እኔም እንደ ኃላፊነት እዛ ቦታ ሲያስቀምጠኝ ነው ኃላፊ ነኝ ብዬ ለራሴ ያንን ቦታ የምሰጠው። ያንን ቦታ ካላገኘው ግን እንደ ሁለተኛ ሰው ራሴን ስለምቆጥረው ሁል ጊዜ በራሴ መተማመን አቅሜ እየጠፋ ከህብረተሰቡ ጋርም ያለኝን ነገር ምንም ነገር ያን ያክል ምንም ነገር የሚያመጣው ነገር ስለማይኖረው ራሴ እየደበቅኩ ነው የምኖረው።
ከተባበሩት መንግስታት ድርጅት ጋር በመተባበር ይህንን ዜማ ስታዘጋጂ በእነሱ ጥሪ ነው? ይህንን ዜማሽንስ በምን አይነት ነው ሊጠቀሙበት የሚያስቡት?
መጀመሪያ ያው እኔ ዜማውን ሰርቼው ነበረ አጋጣሚ ይህንን ግጥም የጻፈልኝ ሰው በጣም የማከብረው ወንድሜ ጓደኛዬ ነው እና ኢንጂነር ምግባር መከታ ይባላል። አርቲስትም አይደለም። ያው ሁሉ ጊዜ የኔን ነገር የሚያውቃል። እንደዚህ ያን ነገር መስራት እንደምፈልግ ያውቃልና ይህን ነገር ጽፎ ሲያሳየኝ በጣም ደስ አለኝ እና ግጥሙን አልማየድም ከሰራው በኋላ ይህንን ሰርች ሲያበቃ ዩኤን ውስጥ የምትሰራ ራይን የምትባል ልጅ ሰማዋለች። በአጋጣሚ የኔ ጓደኛ እንጂ ይባላል። በእሱ አማካኝነት ወደ ዩኤን እነሱም ለስራ ይፈልጉ ነበርና እንዲህ ነገር እኮ አላት ብለው ሲጠቆሙ ሲሰሙት በጣም ደስ አላቸው። በእንግሊዝኛ ተገልብጦ ኒውዮርክ ተልኮ ነው በጣም ፓወርፉል ግጥም ተብሎ በኢሜል ይመጣልኝ። ከዛ እሱም ካለፈ በኋላ ነው ይህንን ነገር እኔ አበረከትኩኝ። ከዛ በኋላ ለመሰጧቸው አሁን ከካሴት አሁን ለአዲስ አመት ካሴት ያወጣል። ከዛ በፊት ሆን መለቀቅ ያለበት ስለተባለ ተለቀቀ ማለት ነው። ያው ተነጻ ሰው ጋር መድረስ ላለበት ማለት ነው። ቪዲዮ ክሊፕ እነሱ ናቸው የሚሰሩት። የቪዲዮ ክሊፕን መስራት የሚፈለጉት ሰውን ባሳተፈ መልኩ ነው እንዲሰራ ይደረገ ያለው ማለት ነው።
ሄለን በርሄ አሉላ ለአዲስ አመት አዲስ ዜማ አዲስ አልበም ታወጣለች። መልካም እድል እንመኝላታለን። ይሄኛው ቀደም ብሎ በነጻ ነው የተለቀቀው። እንግዲህ መልካሙን ሁሉ እንመኛለን። ዜማዎቿን በጣም ነው የምትወዳቸው። ደግሞ
ዜማዎቿን ወዳለው ቆንጅት ደግሞ ድምፃዊዎቻችን፣ የተለያዩ የሌሎች የስነ ጥበብ ባለሙያዎች ለህብረተሰብ ጉዳይ ሲዘፍኑ በሌሎች በፍቅር በህይወት ጉዳይ ላይ እንደሚዘፍኑት ሁሉ ለእንዲህ አይነት አላማ ደግሞ ሲሰሩ ትልቅ ነገር ነው እና እየተለመደ የመጣ ይመስለኛል። አሁን አልፎ አልፎ በተለያዩ ጉዳዮች ላይ እናያለን። ሄለንም ጥሩ ስራ ነው ያስብላል።
ልክ ነው። እስቲ ከዚሁ ከአትምሩን ከሚለው ልምራኝ ማለቱን ተው በሚለው ዜማ እንቆይ።
አድማጮች ለምሽቱ ያዝነውን በዚሁ ማብቃታችን ነው። የትግርኛ ስርጭት ይቀጥላል። ያስተናገድናችሁ አሉላ ከበደና
ቆንጂት ታዬ ነን። በዚሁ በሄለን በርሄ ልምራሽ ማለቱን ተው በሚለው እንሰናበታችኋለን። ነገ በተለመደው ሰዓት እንገናኛለን። ደህና አደሩ።
Fatana, but I'm not a man for the sunset.